ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
እኔ ልጆች ጋይድ ያደረኳቸው በቃ የሚፈልጉትን አውቃለሁ ወይም ጠይቃለሁ። ከዛ ውጪ የሚፈልገው ነገር ምን እንደሆነ ተረድቼ ወደ የሚፈልገው ኢንስቲትዩት ወስዳለሁ። ለምሳሌ ስፖርት ሊሆን ይችላል፣ የማንበብ ባህሪን ለማዳበር ሊሆን ይችላል። የምንፈልጋቸው ነገሮች በሙሉ እጃችን ላይ እንዳሉ ሁልጊዜ አስታውሳቸዋለሁ።
ዩናይትድ ስቴትስ ውስጥ ከተወለዱት ይልቅ በስደት ከየትኛውም ዓለም የሚመጡ ተማሪዎች የከፍተኛ ትምህርት ስኬት እየተገናጸፉ መሆኑን የሚያሳዩ ጥናቶች አሉ። የሆነበትን ምክንያት የሚመረምር የትውልደ ኢትዮጵያውያንን ሐሳብ ያካተተ ዘገባ በምሽቱ ይቀርባል።
ሞባይል መተግበሪያ በአማርኛ የኦሮምኛ ቋንቋ መስራት የሚችል ሌሎችም ቋንቋዎችን እንጨምራለን። የኢንተርኔት አገልግሎት በሌለበትም ቦታ መስራት የሚችል ሞባይል መተግበሪያ በልጽገና።
አሁን ደግሞ የሰማነው አብርሃም እንድሪያስ ነው። ለእርሻ የተሰኘ በሺዎች የሚቆጠሩ አርሶ አደሮችን እየጠቀመ ስላለ አገልግሎት ቆየት ብሎ ይነግረናል። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ይመራለው። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ዩናይትድ ስቴትስ ውስጥ የሚገኙት ስታንፎርድ እና ፕሪስተን ከፍተኛ የትምህርት ተቋማት የሚያስተምሩ መምህራን በጋራ ያካሄዱት ጥናት ነባር ተወላጅ ከሆኑ አሜሪካውያን ይልቅ በስደት ከየትኛውም ዓለም የሚመጡ ተማሪዎች በትምህርታቸው ለስኬት እንደሚበቁ ያሳያል። ወላጆቻቸው በስደት የመጡ ተማሪዎች እናትና አባቶቻቸው ከሀገራቸው ይዘውት በሚመጡት የትምህርት ደረጃና ልምድ ምክንያት በትምህርታቸው የተሻለ ድጋፍ እንደሚያገኙም አመላክተዋል። ይህ ምን ያክል እውነት ነው ስትል ስመኝሽ የቆየ በትምህርት ለስኬት የበቁ ትውልደ ኢትዮጵያውያንና ኢትዮጵያውያንን አነጋግራለች። በመቀጠል ይቀርባል።
ሮቤል ልዑል ሰገድ ላለፉት 6 ዓመታት የሁለተኛ ደረጃ ትምህርቱን ከተከታተለበት የፎርክ ዩኒየን ወታደራዊ አካዳሚ ባለፈው ሳምንት ሲመረቅ በትምህርቱ ከፍተኛ ውጤት ከማስመዝገብ ተጨማሪ የተመራቂ ተማሪዎቹን ወክሎ ንግግር አድራጊም ነበር።
በመጀመሪያ ዛሬ እዚህ እንድቆም የረዳችኝን እናቴን እግዚአብሔር ስለሰጠኝ አመሰግነዋለሁ። በፉማ በነበረኝ የስድስት ዓመታት ቆይታ ይዣቸው የተጓዝኳቸውንና በሕይወት የምኮራባቸውን እሴቶች እንድቀርጽ የረዱኝን ቤተሰቦቼን እንዲሁም ጓደኞቼን ስለሰጠኝ አመሰግነዋለሁ።
ሮቤል በትምህርት ቤት ቆይ የሚታወቀው በጎበዝ ተማሪነቱ ብቻ ሳይሆን በትምህርት ቤት ውስጥ በነበረው የአመራር ብቃትና ከትምህርቱ ጎን ለጎን በሚያደርጋቸው ተሳትፎች መሆኑን መምህራኖቹም ይመሰክራሉ።
እዚህ ትምህርት ቤት ውስጥ ማስተማር ከጀመርኩ ከሶስት ዓመታት በኋላ ነው ሮቤል ወደዚህ ትምህርት ቤት የገባው። የሚወደድ የሰባተኛ ክፍል ተማሪ ነበር። ስነ ጥበብና ቲያትርን አስተምራለሁ። በኔ ክፍል በመማሩ ደስተኛ ነበርኩ። የትንሽ ልጅነት ወደሚከበር ወደሚወደድና ኃላፊነት ወደሚሰማው ወጣትነት ሲያድግ ማየቴ ከምኮራባቸው ነገሮች አንዱ ነው።
በአሜሪካን ሀገር የሚገኙት ስታንፎርድና ፕሪንስተን ከፍተኛ የትምህርት ተቋማት በጋራ ያጠኑት ጥናት ልክ እንደ ሮቤል ከየትኛውም የዓለም ክፍል በስደት ወደ አሜሪካን ሀገር ከመጡ ወላጆች የተወለዱ ወይም በቀጥታ በስደት የመጡ ተማሪዎች ከአሜሪካዊ ወላጆች ከሚወለዱ የተሻለ በትምህርታቸው ለስኬት እንደሚበቁ ያሳያል። እንደ ምክንያትም ስደተኞች ከሀገራቸው ይዘውት የሚመጡት ዓላማ፣ ጽናትና የትምህርት ደረጃ እንደ ምክንያት እንደሚጠቀስ ያስቀምጣል። የሮቤል እናት ወይዘሮ የትናየት እሳቱ እንደ አውሮፓውያን አቆጣጠር በ1987 በስደት ወደ አሜሪካን ሀገር ከመጣች በኋላ በትምህርቷና በሙያዋ የተሳካላት ሲሆን ከሮቤል በተጨማሪ ታላቅ ወንድሙንም ለተመሳሳይ ስኬት እንዴት ማብቃት እንደቻለች እንዴት አስረዳለች።
እኔ ልጆች ጋይድ ያደረኳቸው በቃ የሚፈልጉትን አውቃለሁኝ ወይም ጠይቃለሁኝ። ከዛ ውጪ የሚፈልገው ነገር ምን እንደሆነ ተረድቼ ወደ የሚፈልገው ኢንስቲትዩት ወስዳለሁ። ለምሳሌ ስፖርት ሊሆን ይችላል፣ የማንበብ ባህሪን ለማዳበር ሊሆን ይችላል። የሚፈልጋቸው ነገሮች በሙሉ እጃችን ላይ እንዳሉ ሁልጊዜ አስታውሳቸዋለሁ። ነገር ግን እነሱን ለመጨበጥ የምናልፍባቸው መንገዶች አሉ። እነዛን ለማድረግ ፈቃደኛ ስንሆን ብቻ ነው የምንጨብጠው። እንደ ውጭ ሀገር ዜጋ እንደ ሁለተኛ ዜጋ እንደ ጥቁር ህዝብ ለማሸነፍ የምንችለው ሁለቱም ሶስቱም ደግመን ሰራርተን ደጋግመን ሰርተን በማሸነፍ በማሳየት በማረጋገጥ ብቻ ነው እንጂ እኔ ከዚህ ጋር የመጣው ለከኔ ከዛ ነው የመጣው ይችላል ምናምን ብለን በመናገር ብቻ ሳይሆን ስራ እንደሚያስፈልገውና ወርክ ኤቲክሱ ላይ ነው እኔ ብዙ ነገሮች ከታች ጀምሮ ስታስይዣቸው የነሱ ይሆንና ኖርማል ነገር መስሏቸው ሁልጊዜ አንድ ነገርን ሲመኙ የሚጠበቀውን ከነሱም አብረው እንዲያውት አድርግ ያለውን
ይህ ጥረቷ ተሳክቶ ዛሬ ልጆቿ የደረሱበትን ስኬት ስትገልጸው ታዲያ እጅግ በጣም አርኪ ነው ትላለች።
በ123 አመት እድሜ ያለው ትምህርት ቤት ውስጥ ነው ሁለቱንም ልጆቼን ከሰባት ያክፍል ጀምሮ ፕራይቬት ስኩል ላይ አስተማርኩትና ትምህርት አሰጣጡም የተለየ ነው። በዛ ሁኔታ ውስጥ አልፈው ልጄ የመጀመሪያው ከኢትዮጵያውያኖች ዝርያ ውስጥ ያንን ትምህርት ቤት ሊድ ሆኖ አስተዳድሮ ከ300 በላይ ተማሪዎችን ቀርጾ የወጣበት ጊዜ ነው። በ18 አመቱ ከኢትዮጵያን ሄሪቴጅ ለመጀመሪያ ጊዜ the number one leader ተብሎ the number one student from the entire school ሆኖ የወጣበት ጊዜ ነው። ሌላኛው ልጄ 21 አመቱ ደግሞ በ120ኛው አመቱን ትምህርት ቤት ሰለብሬት ያደረግ የመጀመሪያ ጊዜ ከኢትዮጵያዊ ሄሪቴጅ ግራጁዌት ያደረገ ነው። ሁለቱም በራሳቸው አንደኛው ወይም የመጀመሪያ ሆነው የወጡባቸው ነገሮች አሉ።
ወይዘሮ ትናይት ለራሷም ስኬት ሆነ ልጆቿ ዛሬ ለደረሱበት የትምህርት ደረጃ መሰረት የሆናት በኢትዮጵያ ስታድግ በቤተሰቦቿ ውስጥ ለትምህርት ሲሰጥ ያየችው ዋጋና ወደ አሜሪካን ሀገር ከመጣች በኋላ በኖረችበት ህብረተሰብ ትልቅ ቦታ ለመድረስ ትምህርት ያለውን ቦታ በመረዳቷ እንደሆነም ትገልጻለች።
ነው በጣም ረድቷል። ከአባቴ ጀምሮ የአዲስ አበባ ዩኒቨርሲቲ ምሩቅ ስለሆነ በቻቡ በትምህርት ያምራል። በትምህርት ቤት ውስጥ ገብተው ትምህርታቸውን የጨረሱ ሰዎች ናቸው በቤተሰባችን ውስጥ ያሉት እንጂ ትምህርት ቤት አልሄድም ብሎ የሚያልሄደ ሰው የለም። አካባቢ ያሉት ሰዎች ናቸው ለኔ ህይወት መለወጥ ኮንትሪቢዩት ያደረጉት እኔም አይቻቸው እንድልወጥ። ከዛም አልፌ ደግሞ ያለፍኩባቸው ነገሮች ያንን እነግራቸዋለሁ። አንዳንዱ እንደባድ እንደነበረ ስቲል ደግሞ ጥቁር ሰዎች መሆናችሁን እንዳትረሱና ጥቁር በመሆናችሁ ደግሞ ስቲል እኔ ቤቢ አራቴ እጥፍ ማሳየት ካለብኝ እናንተ ሁለቴ ማሳየት ሊኖርም ይችላል። ለምን መስራት እንዳለባችሁ ማወቅ አለባችሁ። ምንም የሚሰጣችሁ ነገር የለም። ኢቨናችሁ ይባራችሁ እንኳን ወደኋላ ልትቀሩ ደሞዝ ላይ ጨመርላችሁ ሁሉ ይችላል። ምክንያቱም እኔ ኤክስፒሪየንስ ያደረኩትን በመናገራቸው።
ከቅርብ ጊዜ ወዲህ ሁለቱ የአሜሪካ ፓርቲዎች ከሚከራከሩባቸው ጉዳዮች አንዱ የስደተኞች ጉዳይ ነው። ስደተኞች ወደ አሜሪካ ሲመጡ ሸክም እንደሚሆኑ፣ ለወንጀል መጨመር ምክንያት እንደሆኑና የመሳሰሉ ክሶች ይቀርቡባቸዋል። የስታንፎርድና ፕሪንስተን ትምህርት ቤቶች ጥናት ግን የሚያሳየው እውነታው ተቃራኒው መሆኑን ነው። በኢትዮጵያ የመጀመሪያና ሁለተኛ ዲግሪውን ተምረው ዶክትሬት ዲግሪያቸውን ለማግኘት ወደ አሜሪካን ሀገር ዩኒቨርሲቲ ኦፍ ኦሪገን ያቀኑትና አሁን በሚኒሶታ የሚገኘው ሃምሊን ዩኒቨርሲቲ የኮሙኒኬሽን የትምህርት ክፍል ረዳት ፕሮፌሰር ሆነው የሚያገለግሉት ዶክተር እንዳልካቸው ጫላ በተለይ ስደተኛ ተማሪዎች ለምን ስኬታማ እንደሚሆኑ እንዲህ ያስረዳሉ።
አንደኛው ከኢትዮጵያ ወይም ከሌላም ታዳጊ ሀገራት የሚመጡ ሰዎች የሚመጡበት ምክንያት ትምህርት እድል ፍለጋ፣ የተሻለ ኑሮ ፍለጋ እና በዚህም ከመጡ በኋላ ደግሞ ያለውን እድል አሟጦ ለመጠቀም ያለ ቁርጠኝነት አለና በዛ የተነሳ ይመስለኛል።
የሀገሩ ተወላጅ ነባር አሜሪካውያንስ በትምህርት ያላቸው ስኬት ከስደተኛ ተማሪዎች ለምን ያነሰ ይሆናል? ዶክተር እንዳልካቸው ምላሽ አላቸው።
እዚህ ሀገር ደግሞ ነባር የሆኑ ሰዎች ያደጉበት አካባቢ በሁሉ ነገር የተሻለ ነው። ማህበራዊ አገልግሎቱም፣ የትምህርቱም አገልግሎት፣ የጤናውም፣ ሌሎችም እድሎች በጣም ያሉበት ስለሆኑ የነበሩበት አካባቢ ብዙ ጥረት ሳያገኙ በትንሽ ጥረት ብቻ በርካታ ስኬት ማድረግ የሚችሉ በሁኔታ ነው የተፈጠረው እና በዛ የተነሳ ብዙ ሰዎች አዲስ ከመጡ ሰዎች ጋር የፉክክር ውስጥም አይገቡ። ሌላው ብዙ የአማራጮች አሉ። ሰው በትምህርት ብቻ አይደለም፣ ከትምህርት ባሻገር ሌሎችንም የስራ መስኮች ይሞክራሉ፣ ውጤታማም ይሆናል። በዛ የተነሳ ብዙ ትኩረት አይሰጡም። ከኢሚግራንቱ ግን ያለው አማራጭ ትምህርት ነው። በትምህርት ውስጥ ደግሞ የሚፈጠሩ የስራ እድሎች፣ የኮሚኒኬሽን የተግባቦት ትክክል እድገቶች አሉ። በዛ የተነሳ ውጤታማ ጎልቶ የመታየት ሁኔታዎች ይፈጠራሉ። ዳታውም የሚያመለክተው ያንን ነው።
ጥናቱን ያጠኑት የኢኮኖሚ ባለሙያዎች እንዳመለከቱት ስደተኞች የሀገሩ ተወላጆች ሊሰሯቸው የማይፈልጓቸውን ስራዎች በመስራት የሀገሪቱን ኢኮኖሚ ክፍተት እንዴት መሙላት እንደቻሉም አመልክተዋል። በቀጣይ አሜሪካ ስደተኞችን በተመለከተ ልትከተል የምታስበውን ፖሊሲ ከመቅረጿ በፊትም በጥናታቸው ያገኙአቸው ግኝቶች ግምት ውስጥ እንደሚገቡም ተስፋ ያደርጋሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ከህዝቡ መካከል አብዛኛው በግብርና መስክ በተሰማራባት ኢትዮጵያ የግብርናውን ዘርፍ ለማዘመን ያለሙ የተለያዩ አገልግሎቶችን እያየን እንገኛለን። ለእርሻ የተሰኘው በግሪን አግሮ ሶሉሽን ተቋም የተገነባው ግልጋሎት አንዱ ነው። ገበሬዎች ለእርሻ የሚፈልጓቸውን ቁሳቁሶች የሚያዙበት፣ ሙያዊ የምክር አገልግሎት የሚያገኙበትም አዲስ አገልግሎት ነው። በሺዎች የሚቆጠሩ ወጣትና አንጋፋ አርሶ አደሮችን ተጠቃሚ እያደረገ ስለመሆኑ የተነገረለት አገልግሎትን የበለጠ ለማወቅ የግሪን አግሮ ሶሉሽን ተቋም ኃላፊ የሆነውን አብርሃም እንድሪያስን በስልክ መስመር አግኝቻለሁ። አገልግሎቱን ለመጀመር ያበቁ ምክንያቶችን ቀድሞ ያስረዳናል።
ግሪን አግሮ ሶሉሽን ላለፉት 10 አመታት በተለያዩ የግብርና ስራዎች ጋር አነስተኛ ማሳ ካላቸው አርሶ አደሮች ጋር የመስራት እድል ነበረውና ከራሳችን ተሞክሮ አገልግሎት ለአርሶ አደር ለመስጠት በሚሞክርበት ወቅት ስራው በአንድ ቦታ ውጤታማ ይሆንና ለማስፋት በሚሞክርበት ወቅት ይሄ የተለመደው የግብርና ንግድ አሰራር በጣም ሲያስቸግረን 2018 ላይ ነው። ከዛ ፊት ከነበረን በተለይ የሜካናይዜሽን አገልግሎት ከትራክተር ከኮምባይን ሃርቨስተር ጋር የተያዘ አርሶ አደር ስንሰጥ እንዲሁም የግብርና ግብዓት እንደ ዘር አግሮኬሚካሎችን ለመስጠት በሚሞክርበት ወቅት በጣም ያስቸግረን ስለነበረ 2018 ላይ ሌሎች ሀገሮችም ተሞክሮ ውጤታማ የሆኑ ብዙ ዲጂታል ፕላትፎርሞች ስላሉ ይሄንን ነገር ኢትዮጵያ ውስጥ ብንሞክረው ብዙ አርሶ አደር ጋር መድረስ እንችላለን፣ የምንሰራውንም ስራ ማስፋት እንችላለን በሚል ከራስ ተሞክሮ በገጠመን ችግር ተነስተን ነው ወደዚህ ለርሻ ወደ ተባለው የዲጂታል አግሪካልቸር ፕላትፎርም የመጣ ነው።
አገልግሎታችሁ ለአርሶ አደሮች የተሻሉ አማራጮችና መላዎችን ለማቀበል የሚተጋ እንደሆነ ሰምተናል። በምን መልኩ ነው አገልግሎት የምትሰጡት? አርሶ አደሮች በዚህ አውታር በዚህ አገልግሎት ተጠቃሚ የሚሆኑት?
በእኛ ተሞክሮ ዋነኛው የአርሶ አደር ችግር እና የኛም ልምድ ብናቀርብልን የመረጥናቸው አገልግሎቶች አንዱ የግብርና ግብዓቶች ናቸው። ዘር፣ ማዳበሪያ፣ አግሮኬሚካል፣ ከሜካናይዜሽን አገልግሎት ደግሞ የማረስ፣ የመከስከስ፣ የመዝራት፣ የማጨድ እነዚህን አገልግሎቶች በተጨማሪ ደግሞ የምክርና በተለይ ከአየር ንብረት ለውጥ ጋር የተያዙ የአግሮ ክላይሜት አድቫይዘሪዎችን እንደ ዋን ስቶፕ ዲጂታል ሰርቪስ ከያቱም የኢትዮጵያ በብዛት አነስተኛ ማሳ ያላቸው አርሶ አደሮች ከአንድ ሄክታር በታች ነው ያላቸውና አንድ ነገር ብቻ ሰጥተን ውጤታማ ልናረጋቸው አንችልም። እንደ ቢዝነስ ሞዴልም ውጤታማ ሊሆን የሚችለው ሁሉንም በአንድ መስኮት አይነት አገልግሎት ብናቀርብላቸው ይሻላል ብለን ግብዓት፣ ሜካናይዜሽን እና አግሮ ክላይሜትን አንድ ላይ ለአርሶ አደር እንሰጣለን። ይሄን ስንሰጥ አንዱ የሞባይል መተግበሪያ በአማርኛ የኦሮምኛ ቋንቋ መስራት የሚችል ሌሎችም ቋንቋዎችን እንጨምራለን። የኢንተርኔት አገልግሎት በሌለበትም ቦታ መስራት የሚችል ሞባይል መተግበሪያ በልጽገናል። በተጨማሪ ደግሞ የጥሪ ማዕከል 7860 የሚል አጭር ቁጥር ያለው የጥሪ ማዕከል ከዚህ ከሞባይል መተግበሪያው ጋር ተናቦ እንዲሰራ እሱን ተግባራዊ አድርገናል። በተጨማሪ ግን እንደምታውቀው አርሶ አደሮች የትምህርት ዝግጅታቸው ሞባይል አጠቃቀማቸው ወይም የሞባይል ራሱ ያላቸው አይነት በሞባይል መተግበሪያ ቀጥታ እንዲጠቀሙ ስለማናስብ ግብርና ተመርቀው ስራ አጥ የሆኑ ስራ ያላገኙ ግን ጥሩ ፓሽን ያላቸው የገበሬ ልጆች የሆኑ ወጣቶች ገጠር አካባቢ ያሉና እነሱን የተሻለ ስም ስላጣንላቸው ለእርሻ ኤጀንት ብለን እንጠራቸዋለን። እነሱን አሰልጥነን ይሄን ሞባይል መተግበሪያና ኮል ሴንተሩን በመጠቀም እንደ ድልድይ ሆነው የዚህን አርሶ አደር ፍላጎት በመሰብሰብ አገልግሎት ከሚሰጡት ጋር እንዲያገናኙ እንግዲህ ሶስቱን ነገሮች በመጠቀም ነው አገልግሎቱን ለመስጠት እየሞከርን ያለ ነው።
እንደሚታወቀው ኢትዮጵያ በተለይ በኢንተርኔት ትስስሩ ገና እየሰራች ያለች ሀገር ናት። በርከት ያሉ አርሶ አደሮች መሰረታዊ የሚባለውን የኢንተርኔት አገልግሎትም ሆነ ትስስሩ ላይ ደርሳቸው ይችላል የሚል ስጋት አለ። ይሄ ጉዳይ አገልግሎታችሁን በማስፋት ረገድ
የፈጠረባችሁ ተግዳሮት ምን ይመስላል? በምንስ መልኩ እየፈታችሁት ነው?
አብታሙ ያነሳው ትክክለኛ ነጥብ ነው። ያቱም ኢትዮጵያ ውስጥ ወደ ገጠር አካባቢ ሲኬድ የኢንተርኔት ስርጭቱ ጠንካራ አይደለም። ብዙ አርሶ አደርም የኢንተርኔት ተጠቃሚም ላይሆን ይችላልና አንደኛው ምናልባት ሞባይል መተግበሪያውን ያለ ኢንተርኔት አገልግሎት እንዲሰጥ በኋላ ኢንተርኔት በሚያገኝበት ጊዜ ከሰርቨሩ ጋር እንዲላመድ የማድረግ አንድ የሰራ ነው እሱ ነው። ሁለተኛ ደግሞ ይሄ ሂዩማን ተቹ ለርሻ ኤጀንት ምንላቸው ወይም ለርሻ ወኪል ምንላቸው መሬት ላይ ስላሉ ከአርሶ አደር የሚሰበሰበውን ፍላጎት በመሰብሰብ ደን ኢንተርኔት በሌለበት አካባቢ የጥሪ ማዕከሉን 7860ን በመጠቀም ሞባይል መተግበሪያውን ተክቶ የመስራት ሚና እንዲኖረው አድርገናል። ከዛውጭ ደግሞ እንግዲህ በቅርብ አዲስ ሞባይል ኦፕሬተር መግባቱ ተያይዞ ከኢትዮ ቴሌኮምም የምናየው የአገልግሎት መስፋት የጥራት መሻሻል ነገሮች ወደፊት እነዚህ ነገሮች ይፈታሉ ብለን ተስፋ እንድናረግ አርጎናል።
አቶ አብርሃም የመጪ ዘመን እቅዳችሁ ምንድነው? ለርሻ ደርሶ ማየት የምትፈልጉበት ስፍራ ምን አይነት ነው?
እንግዲህ አንዱ ያው ኢትዮጵያ ሰፊ ሀገር ከመሆኑ ጋር ተያይዞ እዚህ ሀገር ላይ ወደፊት ለማደግ በቂ የማርኬት ኦፖርቹኒቲ ይታየናልና የአምስት አመት እቅዳችን በ2025 ቢያንስ አሁን ያለንን የለርሻ ኤጀንት ቁጥሮች 4500 አድርሶ በዛው ውስጥ እስከ 4.5 ሚሊዮን ለሚሆኑ አርሶ አደሮች በአመት አገልግሎት በመስጠት በኢትዮጵያ ግብርና ውስጥ እንደ ጥሩ አማራጭ አሁን የምናያቸውን አንዳንድ ችግሮች መቅረፍ የሚችል አማራጭ የግብርና ኃይል መሆን እንፈልጋለን። በዛው ውስጥ አሁን የምናያቸው ጥሩ ተሞክሮዎች አሉ፣ ፈተናዎችም አሉ። እነዚህን ግን ብቻችንን አይደለም እንሰራው፣ የተለያዩ ተቋማቶች መንግስታዊ የሆኑ የልማት አጋሮች የምርምርና የዩኒቨርሲቲ ተቋማት አብረውን ይሰራሉና ቢያንስ በ2025 እነዚህ ያስቀመጥናቸውን በማሳካት ቢያንስ በአመት 4.5 ሚሊዮን አርሶ አደር ጋር በመድረስ ጠንካራ የሆነ ኢትዮጵያዊ የዲጂታል አግሪካልቸር ፕላትፎርም መገንባት ነው ቀዳችን። አፍታም
እጅግ በጣም አመሰግናለሁ አቶ አብርሃም አንድሪያስ ለርሻ ስለተሰኘው አገልግሎት እንዲሁም በአጠቃላይ ደግሞ ተቋማችሁ ገበሬዎችን ኢትዮጵያ አርሶ አደሮችን ለማገዝ ስለሚያደርገው እንቅስቃሴ ለጋራን በእጅጉ አመሰግናለሁ። መልካም ቀን ይሁን።
እኔም ስለተሰጠኝ እድል አመሰግናለሁ አፍታም።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ማናችሁም ማስተያየቶች ሲኖራችሁ በሚታወቋቸው የማህበራዊ መገናኛ ዘዴዎች ልታደርሱን ትችላላችሁ። ወደ ቀጣዩ ዘገባ ስንሻገር ገና በሁለት ዓመት እድሜዋ ወደ ዩናይትድ ስቴትስ በመጓዝ በዛ ያደገችው ቅድስት ተስፋዬ ሕክምና ያጠና ሲሆን ኢትዮጵያ ውስጥ ለስድስት ወር አገልግሎት ለመስጠት መጣ በዛው ቀርታለች። ቅድስት የነሄልዝ የተሰኘ ሴቶች ከስነ ተዋልዶ ጋር የተያያዙ ቀቶችን የሚገበያዩበት የወሊድ መከላከያና ሌሎች መድኃኒቶችን የሚያገኙበትና በተጨማሪም ከሕክምና ባለሙያዎች ጋር የሚወያዩበት የስልክ መተግበሪያና የጥሪ ማዕከል ከፍታለች። ኤደን ገረመው ከየነሄልዝ መስራች ቅድስት ተስፋዬ ጋር ቆይታ አድርጋ ተከታዩን አስተራርታለች።
ኢትዮጵያውያን ሴቶች የሀገሪቱን ግማሽ የሚሆነውን የህዝብ ቁጥር የሚይዙ ሲሆን ከነዚህ ውስጥ 27 በመቶ የሚሆኑት በ18 አመታቸው፣ ሌሎች 40 በመቶዎቹ ደግሞ በ19 አመታቸው የመጀመሪያ ልጃቸውን እንደሚወልዱ የኢትዮጵያ የህዝብ ጤና ጥናት መረጃዎች ይጠቁማሉ። እነዚህ ሴቶች ታዲያ ያላቸው የስነ ተዋልዶ እውቀት ከሳራ በታች ካሉ ከሌሎች ሀገራት ሴቶች አንጻር እንብዛም ነው ትላለች የነሄልዝ መተግበሪያ መስራችና ስራ አስኪያጅ ቅድስት ተስፋዬ።
ገና አዲስ ነን፣ ገና early stage startup ነን የምንባለው፣ ግን ጥናታችን almost ከአንድ አመት በላይ የሚፈጀብን ለማወቅ exactly ማን ለማገልገል እንደምንፈልግ በምን መንገድ ብናደርገው ነው የሚጠቅመው የተሻለ የሚሆነው የሚለውን ነገር በደንብ ጥናት አጥንተን ነው የመጣ ነው። ጥናቱን ስናየው ኢትዮጵያ ምሳሌ ለሚያየ ነው። ከሳብሳሃራን አፍሪካ ውስጥ ምን አይነት የሚጎል የትምህርት ወይም የእውቀት ሊበላ ብለን ስናይ ከሳብሳሃራን አፍሪካ ኢትዮጵያ ዝቅተኛ ስኮር ያመጣው በኖሌጅ ላይ ኢትዮጵያኖች ሴቶች ነበሩ። ከሌላ ቀረት እንደ ከኬንያ፣ ከዩጋንዳ፣ ከታንዛኒያ፣ ከጋና ስናይ እና ይሄ አንደኛ ነገር የሚያስደነግጥ ነው። ይሄ የሚያክል ፕሌሽን ኖሮ ሴቶች ብዙ ነገር አለማወቃቸው ብዙ ጤናቸውን እየጎዳ እንደሆነ። ሁለተኛ ነገር ደግሞ ኢትዮጵያ ላይ 24.4% ሴቶች አሉ አንመት ሚድ ያላቸው። ይህ ምን ማለት ነው? 24.4% የቤተሰብ እቅድ ያስፈልጋቸው ፕሮዳክት ወይም ኢንፎርሜሽን የላቸውም እና አይጠቀሙም የሚያስፈልጋቸው ነገር። ስለዚህ ይሄ ምን እያደረገ ነው? ፈርቲሊቲ ሬቱን በጣም ሀይ እያደረገው ነው። ሴቶች ባይፈልጉት እርግዝና አርግዘው እየወለዱ ነው። ያው እንደምናውቀው ደግሞ እንደዚህ ሲሆን ብዙ ልጆች ከቤተሰብ ውጭ ተወልገው ወይም የጎዳና ላይ ህይወት እንደሚኖሩ እያየን ነው። ይህ እንዳለ ችግር ስለሆነ በእነዚህ እንደ ዋና ነገር አይተን እንዴት አድርገን ነው ፕሮፐርሊ አንድ ሰው ሲፈልግ ቀድሞ እንዲያቅድ እንዲያወጣ የሚያስፈልገው መድኃኒት ካለ እሱ እንዲጠቀሙ፣ እርጉዝ ከሆኑ እና ወይም ልጅ ሞር ካልፈለጉ ደግሞ ፕሮፐርሊ ምን ማድረግ እንዳለባቸው የሚለውን ትምህርቱን በዛ ሼፕ ያደረገ ነው። ሴቷ ራሷ ምርጫ የእሷ እንዲሆን ሁሉን ነገሯን ራሷ ላይ ራሷ ምርጫ እንዳላት እና የሚያስፈልጋትን ነገር ደግሞ ራሷ አውቃ ተምራ የተጠቀመውን ነገር መጣ ልትጠቀም ነው። ሁሉ ነገር ሰልፍ ቾይስ እና ሰልፍ ኤጀንሲን ለማስፋፋት ማለት ነው እንደሌላው ሀገሮች።
ይህንን ህልም ይዛ የተነሳችው ቅድስት ተስፋዬ ገና በልጅነቷ ወደ ዩናይትድ ስቴትስ በመጓዝ በዛ ያደገች ሲሆን ኢትዮጵያ ውስጥ ለስድስት ወር ያህል ለሕክምና አገልግሎት መጣ በዛው መቅረቷን ትናገራለች። በማህበረሰብ ጤናና ባለሙያ ቀስልት የመጀመሪያ ዲግሪዋን፣ በሕክምና ትምህርትና ስራ ፈጠራ ደግሞ ሁለተኛ ዲግሪዋን ከሰራች በኋላ ወደ ኢትዮጵያ መምጣቷን የምትናገረው ቅድስት የኔ ሄልዝ የሚል ተቋም የከፈተች ሲሆን በዋናነት ተቋሙ ሊሰጣቸው ስላሰባቸው አገልግሎቶች እንዴት አስረዳለች።
ዋናው ቅዳችን የኔ ሄልዝ ላይ የሴቶችን ስነ ተዋልዶ ጤና ጋር ያለውን በማሻሻል ነው። በቴክኖሎጂ ጠቀምን በሞባይል ስልክ የተሰራ አፕሊኬሽን ሴቶችን አክሰስ እንዲያገኙ ያስፈልጋቸውን መድኃኒቶች የተለያዩ እየሰራ ነው ያለ ነው። አሁን አንደኛው እኔም እንዳልኩሽ ሐኪም ቤት ውስጥ ነበር የምሰራው። ጤና ላይ ብዙ ነገር ፍላጎቱ አለኝ ለመስራት እና ጳውሎስ እያለው ራሱ ብዙ ችግሩን ሴቶች ላይ በጤና በኩል ያለውን አየዋለሁ። ሴቶች አርግዘውም ሲመጡ መድኃኒትም አለመኖሩ ትንሽ ነገር ባለማግኘታቸው እንደሚቸገሩ ቀጥታው ላይ ነበር። ሁለተኛ ነገር ደግሞ ራሴም ሴት ነኝ። ሴት ስለሆንኩም አቋለ ቻለንጅ ኢትዮጵያ የኖች መድኃኒት ያስፈልገች ወይም ሐኪም ቤቱ ፋርማሲው እንዴት አድርጎ እንደሚያስተናግድ ሴቶችን አየዋለሁ እና እንደ አሜሪካ እኔ እንዳደኩት አልነበረም። አሜሪካ ያለው አቤስ ሁሉ ነገር እንደ ፈለግሽ ታገኛለሽ፣ ፕሮዳክት አያልቅም፣ ትምህርትም ካስፈለገሽ ማወቅ ከፈለግሽ የሆነ ነገር በነጻነት ነው የምታገኙ። እዚህ ሀገር ግን ይከብዳል። ከሀገሩ ላይ ያለውም ቻለንጅ አለ። ይኸው ገና እያደገ ያለ ሀገር ነው፣ ግን ደግሞም ስቲግማም አለው። በሶሳይቲ ያለው ስቲግማ ሴቶች የሚያስፈልጋቸው ነገር እንዳያገኙ ያደርጋል። ስለዚህ በዛ ምክንያት ለምን ራሴ ሰዎች ከሆነ ለምን አንድ ነገር ማድረግ አንችልም? እኛ ሁላችንም የጤና ባለሙያ ስለሆነ የሆነ ለቁረት እንችላለን ብለን ጥረት አጥተን ከዛ ወደ የኔ ሄልዝን እንድንሰራ አደረገን።
የኔ ሄልዝ በስድስት ቋንቋዎች እንደሚሰራና ከዚህ በተጨማሪም ከስልካቸው መተግበሪያውን ማውረድ ለማይችሉም ከማሪስቶፕስ ጋር በመሆን በቀጥታ የስልክ ጥሪ መቀበል አገልግሎት እንደሚሰጥም ቅድስት አስረዳለች።
ሞባይል አፕሊኬሽን እንድንሰራ ሰርተን ቴስት እንድናደርገው በደንብ ልጆች እንዲጠቀሙ ተደርጎ እንዲሰራ አደረግን። እሱን አሁን ጨርሰን አሁን ደግሞ ወደ ሙሉ ለሙሉ ኦፕሬሽን ለመግባት ነው እቅዳችን። ገና ሙሉ ለሙሉ አልጀመርም ኦፕሬሽኑ፣ ግን ዋናው እቅዳችን እንዳልኩሽ ለሴቶች አክሰስ፣ ትምህርት እና ሰፖርት ላይን ለመስጠት ነው። እና ሶስቱ ነገር ምንድን ነው? የሴቶች እውቀትን ስለጠቃቸው ከነሰጤናቸው የሚያጠናክር ፖርታል አለ አፕሊኬሽን ላይ። ከዛ ደግሞ ልክ እንደ ፋርማሲ የዲጂታል ፋርማሲ ያለው አፕሊኬሽን ላይ ሴቶች እዛ ላይ ገብተው የሚፈልጉት መድኃኒት ካለ የሚያስፈልጋቸው እቃ ካለ ከዛ ውስጥ እንዲገዙ ያደርጋል። ሾፒንግ ኦንላይን ሾፒንግ ያደርጋሉ። ሶስተኛ ደግሞ ከሜሪስቶፕስ ኢንተርናሽናል የሚባል ትልቅ ምሳለ እዚህ ሴቶች ላይ የሚሰራ ኢትዮጵያ ውስጥ እና ከእነሱ ጋር በመተባበር ኮል ሴንተራቸውን መጠቀም ስለ ሴቶች ሞባይል ስልክ የሌላቸው ካሉ ወይም በስልካቸው መጠቀም ካልቻሉ ደውለው ጠቂቃቸው በዛ ይቅችላል የነርስ አገልግሎት ካስፈለጋቸው በስልክ እሱን ማለት እንዲችሉ ነው የምናደርግ ያለ ነው።
የኔ ሄልዝን ለማቆም ሆነ በተጨማሪ ሴቶች ላይ ያሉትን የመረጃና የመድኃኒት እጥረት ችግሮችን ለመፍታት ይህንን ድርጅት በምታቋቋምበት ጊዜ ያጋጠሟትን ተግዳሮቶች ቅድስት እንዲህ ትዘረዝራለች።
ይህን ነገር ስንጀምረው እስካሁን ድረስ ያየ ነው አንደኛው በሞባይል አፕሊኬሽን ዳችን ዋናው ሰበሳችን ይሄ መሆኑና ኢትዮጵያ ላይ ደግሞ የፖሊሲ ላንድስኬፑ ዲጂታል ላይ እና ዲሊቨሪ ላይ በተለይ ሶችን መሆን የሆነ ነገር ሲያዙ ቤታችን ድረስ ለማድረስ እንፈልጋለን በዲሊቨሪ እና ይሄ የዲሊቨሪ እና የዲጂታል አጠቃቀሙ የፖሊሲ ፍሬምወርኩ ገና በጣም ክፍተት ኢትዮጵያ ውስጥ በተለይ በፋርማሲውቲካል ሰፕላየር ላይ ስለዚህ ትልቅ ቻለንጅ እንዴት ብለን ነው ፖሊሲ በጣም ኢኖቬቲቭ አይዲያ ስለሆነ እንዴት አድርገን ነው አዲስ ነገር ስለሆነ እሱን በመንግስት በኩልም እንዲፈቀድ ማድረግ ሴቶቹ የሚጠቀሙ አዲስ ነገር ስለሆነ ኢንፎርሜሽን በደንብ ስዊት ማድረጉ ቻለንጅ ነበረ። ግን አብረን ከጤና ጥበቃ ጋርም ከተለያዩ አካሎች ጋርም መወያየት እና እየሰራን ስለሆነ አግዞናል አንዳንዱ ነገር እንትን ለማድረግ
የኔ ህዝብ ሴቶች የንጽህና መጠበቂያዎችና እንደ ቫይታሚን ያሉ ሌሎች ቀለል ያሉ መድኃኒቶች የሚያገኙበትን አካባቢ የህክምና ጣቢያ መረጃዎችንና ከስነተዋልዶ ጋር ተያይዘው ለሚነሱ ጥያቄዎች በሙሉ መልስ የሚሰጥበት እንደሆነና ከሳምንት በኋላም በሰፊው ስራ እንደሚጀምር ቅድስት ተስፋዬ አስታውቃለች። ካሜራካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እናመሰግናለን ለዛሬው ዲያዝንላችሁ የመጨረሻ ዘገባን ሻገር። ወጣቱ በማህበራዊ ሚዲያ በተለይ በፌስቡክ የሚወጡ መረጃዎችን ሲጠቀም እውነትነቱን ለማረጋገጥ ሌሎች የተለያዩ መረጃ ምንጮችን አብሮ መመልከት አለበት ይላሉ በዘርፉ ጥናት ያደረጉ አንድ ምሁር። በአሁኑ ጊዜ በኢትዮጵያ ታዩ ላሉ ግጭቶች አንዱ ምክንያት በወጣቱ ዘንድ በቂ ሚዲያ አጠቃቀም እውቀት አለመኖር ነውንም ያምናሉ። ጥናት አድራጊው ዶክተር ሰለሞን ታቡር እንደሚሉት ለወጣት የሚዲያ አጠቃቀም ስልጠና በስፋት መሰጠትና እውነት አጣሪ ተቋምም መቋቋም ያስፈልጋል። አስቴር ምስጋናው ተከታዩን ልካለች።
በኢትዮጵያ ፌስቡክ የተሰኘው የማህበራዊ መገናኛ ዘዴ ተጠቃሚዎች ቁጥር በሚሊዮኖች እንደሚገመት በዘርፉ ጥናት ያደረጉት ዶክተር ሰለሞን ታቡር ይናገራሉ። ፌስቡክ እንደ ኢንስታግራም፣ ቴሌግራም፣ ትዊተር እና ቲክቶክ ከመሳሰሉ የማህበራዊ ትስስር ገጾች በበለጠ በኢትዮጵያውያን ዘንድ ተመራጭ የማህበራዊ መገናኛ ዘዴ መሆኑን በጥናታቸው ማረጋገጣቸውንም ያስረዳሉ።
ክፍትና አስተካካይ ያልሆነ የፖለቲካ ምህዳር አብዛኛው የህብረተሰብ ክፍል ፖለቲካ አስተሳሰቡ የፖለቲካ አመለካከቱ በፌስቡክ ማህበራዊ ሚዲያ እንዲገልጽ አስገድዶታል። ፖለቲካ ደረጃ የመንግስት መገናኛ ብዙሃን ወይም ፓብሊክ ሚዲያ የምንላቸው ሁሉንም የህብረተሰብ ክፍል ቅሬታው አስተሳሰቡ ወይም አመለካከቱ በእኩል ደረጃ መግለጽ አለመቻላቸው ወይም ማስተናገድ አለመቻላቸው፣ በሶስተኛ ደረጃ በተመሳሳይ ጊዜ ቪዲዮን፣ ኦዲዮን፣ ቴክስትን መላወጥ ይቻላል፣ ሀሳብን ኦንላይን ኢንተራክት ማድረግ ይቻላል። ይሄ የሚዲያው ልዩ የሆኑ ባህሪያት ወጣቱ በከፍተኛ ቁጥር ይሄን ሚዲያ እንዲቀላቀል አድርጎታል።
ጥናቱን ያደረጉት በአማራ፣ በኦሮሚያና በትግራይ ክልሎችም እንደሆነ የሚናገሩት ዶክተር ሰለማ የፌስቡክ ተጠቃሚዎቹ ወጣቶች በመሆናቸው ስለ ሚዲያ አጠቃቀም በቂ እውቀት የላቸውም ይላሉ።
አክቲቪስት የምንላቸው የተለያየ አጀንዳ ሊኖራቸው ይችላል። ለምሳሌ ሄት ሞንገር አክቲቪስት ናቸው አሉ። ትልቁ ሮላቸው ወይም ትልቁ አላማቸው ግጭትን፣ ብጥብጥን በብሔር መካከል ወይም በሃይማኖት መካከል ጥላቻ መዝራት፣ ጥርጣሬ ማስፈን የሆነ ማለት ነው እና አላማ ይዘው ነው የሚሰሩት። ሌሎች አክቲቪስቶችም አሉ። አሽሙንገሪ አክቲቪስት እንላቸው አሉ። አላማቸው ገንዘብ መስራት፣ ወጣቱን ስሜቱን ሊያነቃቃና ሊያነሳሳ የሚችል የተለያዩ አጀንዳዎችን በማራገብ ከዚህ ከብጥብጡ የሚባል ወይም ከችግሩ ገንዘብ መስራት የሚፈልጉ አክቲቪስቶች አሉ። በተለይ ደግሞ የሚዲያ እውቀት ወይም ሚዲያ ሊትሬሲ የምንለው በቂ ግንዛቤ ካለመኖር ጋር ተያይዞ ወጣት የምንለው አብዛኛው የማህበራዊ ሚዲያ ተጠቃሚ ወጣቱ ከመሆኑ ጋር ተያይዞ ሰለባ ሲሆን ታያለ ማለት ነው።
ተማሪ ሀብተ ጊዮርጊስ ሰለም ነው። የአራተኛ ዓመት የኮሌጅ ተማሪ ነው። የተለያዩ የማህበራዊ መገናኛ መንገዶችን ተጠቃሚ ቢሆንም በፌስቡክ የሚሰራጩ መረጃዎችን ቀዳሚ ያደርጋቸዋል። በፌስቡክ
አድማጮቻችን የቀደመውን ዘገባና ሌሎችን በማህበራዊ ገጻችን በኩል ታገኛላችሁ። ዌብሳይታችን ላይ የሚገኛሉ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ አብራም ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርም። የነገ ሰው ይበለን። መልካም ምሽት።